የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
በእንስሳት ደህንነት በህይወት እያሉ መሰቃየት የለባቸውም። አገልግሎታቸውም በማህበረሰቡ ዋጋ ሊሰጠው ይገባል። አህያ የስድብ እንስሳ አይደለችም፣ የማህበረሰቡ የመጓጓዣ ምሰሶ ናት። ያን ማህበረሰቡን ማስተማርና ማሰልጠን ነው።
ዶክተር ቦጃ እንደቡ ኢትዮጵያ ውስጥ የአህዮች መብት ተንከባካቢ ድርጅት ዲሬክተር ናቸው።
የአህያ ማረጃ ቄራ በኢትዮጵያ መፈጠሩን አስመልክቶ አወያይተናቸዋል።
የድርጅታቸውን ተግባርና ኃላፊነት ከገለጡበት ይወሰነው ነው የሰማችሁትም።
ውይይታችን በተመደበለት ሰዓት ይቀርባል፣ ተጠባበቁን።
ሌላም አለን።
ከሚበላ ነገር ጥሬ ስጋ ይወድ ነበርና በቃ እሱ ይዞ ይመጣል።
እሱማ
በቃ
መጠጥ ውስጥ እጅ ነው።
ንጉሱ 5 ዓመት ስደት ከመጡ በኋላ ዝናቸውን ያው ውጭም ሆነው ይሰሙ ነበረ። ደህንና ልር ይዘጋጅ ተብሎ በመኪናቸው ከእሳቸው ጋር ወደ አዲስ አበባ ይዞ ይመለሳሉ። ወርቅ ሽጉጥ ተሸልመው እንደተመለሱ ነው።
ቀድማ የተሰማችው ምህረት ጃጋማ ኬሎ ትባላለች። ከስድስቱ የጀኔራል ጃጋማ ኬሎ ልጆች የመጨረሻዋ ናት።
ጀኔራልን በማስታመምና በመንከባከብ እስከ መጨረሻው ሰዓት አብራ ቆይታለች እና ትዝታውን ታወጋናለች።
ብርጋዴር ጀኔራል ዋሲሁን ንጋቱ ደግሞ የቅርብ ወዳጅና ጓደኛ ናቸው።
የበኩላቸውን ይሉናልና ጠብቁን።
የዛሬ መሰናዶአችን በአህያዋ ታሪክ ዙሪያ ነው ብሎ ንጉሴ አክሊሉ
ለአህያ ቅኔ ተዘርፏል፣ ስንኝ ተቋጥሯል ያለን ንጉሴ ዜማ ይኑራት አይኑራት ግን እንጃ ብሏል።
ከሁሉ በፊት ታዲያ የከበረ ሰላምታችን ይቅደም። እንደምን ሰነበታችሁ?
እኛ የራዲዮ መጽሔት አዘጋጅና አቅራቢዎች
አዘጋጅና አቀናባሪያችንን ንጉሡ ታምሬን ጨምሮ እኔ አሉላ ከበደና
እኔም አዲሱ አበበ በጣም ደህና ነን።
ቀዳሚው ዜና ነው፣ ጠብቆን።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የመከላከያ ሚኒስትር ጄም ማቲስ ዛሬ ጅቡቲ ጉብኝት አድርገዋል። በአፍሪካ አህጉር ብቸኛ የሆነው የዩናይትድ ስቴትስ ወታደራዊ ጦር ሰፈር ትንሽቱ የምስራቅ አፍሪካ ሀገር ጅቡቲ ነው የሚገኘው። መከላከያ ሚኒስትሩ ዛሬ እሁድ ካምፕ ለሞኔ ከገቡ በኋላ ቀጥለው ከጅቡቲው ፕሬዝደንትና ከመከላከያ ሚኒስትሩ ጋር ተገናኝተው ተወያይተዋል። የጅቡቲው የጦር ካምፕ ያለበት የሀገሪቱ መልክዓ ምድራዊ አቀማመጥ የተነሳ ለዩናይትድ ስቴትስ የጦር ኃይል እጅግ ስትራቴጂያዊ ከሆኑ አካባቢዎች አንዱ እንደሆነ ባለስልጣናት ይናገራሉ። ጅቡቲ ላይ ያለው ጦር ሰፈር ዩናይትድ ስቴትስ በአፍሪካ አህጉር ለምታደርጋቸው ልምምዶችና እንቅስቃሴዎች ወሳኝ ሲሆን ልዩ ኃይሎቿ ሶማሊያ ውስጥ በአልሸባብ ላይ ለሚያካሂዱት ጸረ ሽብርተኛ ጥቃትም እንደሚጠቀሙበት ባለስልጣናቱ አብራርተዋል። ሶማሊያ ጋልጋላ ከተማ ውስጥ 9 ወታደሮች ይጓዙበት የነበረውን ተሽከርካሪ ኢላማ አድርጎ መንገድ ላይ በተቀበረ ፈንጂ ተገደሉ። ሌሎች 5 ደግሞ ቆስለዋል። ፍንዳታው የደረሰው ጋልጋላ ተራሮች ውስጥ የፑንትላንድ የጸጥታ ኃይሎች መደበኛ እንቅስቃሴያቸውን እያደረጉ በነበረበት ሰዓት ነው ተብሏል። የሶማሊያው ጽንፈኛ ቡድን አልሸባብ ለጥቃቱ ኃላፊነት ወስዷል። ይህ ጥቃት የደረሰው ከወደብ ከተማዋ ከቦሳሶ 57 ኪሎ ሜትር ርቀት ላይ እንደሆነ ተነግሯል። ጋልጋላ ላለፉት 10 ዓመታት ያህል የአልሸባብ ታጣቂዎች ከክልሉ ኃይሎች ጋር ሲዋጉ የቆዩበት ተራራማ አካባቢ ነው። አካባቢው ለቀይ ባህር ቅርብ ሲሆን አልሸባብ ይዞት በእጁ ማቆየቱ ከየመን ጽንፈኛ ተዋጊዎች ጋር የሚያደርገውን ግንኙነት ለመቀጠል የሚያስችለው ቁልፍ ይዞታ እንደሆነ ይነገራል። ዩናይትድ ስቴትስ የፑንትላንዱን የአልሸባብ መሪ ያሲን ኦስማን ኻሊድ ኪልዌን ለሚያስይዝ የ3 ሚሊዮን ዶላር ወሮታ እንደምትሰጥ ማወጇ የሚዘነጋ አይደለም። የኬንያ ፕሬዝደንት ኡሁሩ ኬንያታ የአርቡን የፓርቲያቸውን ቅድመ ምርጫዎች መራጮች ከተጠበቀው በላይ በብዛት መውጣታቸውን ተከትሎ በመሰረዙ ይቅርታ ጠይቀዋል። ኬንያታ ትናንት ቅዳሜ በሰጡት ቃል አርብ ከ21 ወረዳዎች በ15ቱ የእጩ መረጣው ከተሰረዘ በኋላ ከሰረዘ በኋላ ኢዮቬሊዩ ፓርቲያቸው አዲስ የእጩ ተመራጮችን ምርጫ ነገ ሰኞና ማክሰኞ እንደሚያካሂድ አስታውቀዋል። በተለምዶ ቅድመ ምርጫዎች አርብ ዕለት በታየው ያህል መራጭ እንደማይወጣበት ኬንያታ ባወጡት መግለጫ አስረድተዋል። በመጨረሻም በበርካታ አሰርቶች በአይነ ቁራኛ ክትትል ከተደረገባቸው ምርጫዎች አንዱ የሆነው የፈረንሳይው ፕሬዝዳንታዊ ምርጫ ዛሬ ተካሂዷል። እጅግ የከረረ ቅኝ ክንፍና ግራ ክንፍ አቋም ያላቸውን ጨምሮ 11 ተፎካካሪዎች ለውድድሩ ቀርበዋል። ጽንፍ ያዘ ቅኝ ክንፍ አቋም ያላቸው መሪ ማሪን ለፔን እና ለዘብተኛው ኢማኑኤል ማክሮን ሚያዝያ 29 ቀን በሚካሄደው ማጣሪያ ምርጫ ለማለፍ እድል ይኖራቸዋል ተብሎ ነው የሚጠበቀው። የ48 ዓመቷ የብሔራዊ ግንባር መሪ ለፔን የእስልምና መንግስት ቡድን ኃላፊነት የወሰደባቸውን በርካታ የሽብርተኛ ጥቃቶች ተከትሎ በሀገሪቱ በሰፈነው የደህንነት ፍራቻ ሳቢያ ለመመረጥ እንደሚታገዙ ነው ተስፋ የሚያደርጉት። የ39 ዓመቱ እና ከተመረጡ ከፈረንሳይ ፕሬዝዳንቶች ሁሉ በእድሜ ትንሹ የሚሆኑት ማክሮን ደግሞ ለአውሮፓ ህብረት ጠንካራ ድጋፍ ይዘው ነው ዘመቻቸውን ሲያካሂዱ የቆዩት። እንደ አውሮፓውያን አቆጣጠር ፓሪስ ላይ ከደረሰው የሽብር ጥቃት ተከትሎ ከታወጀው አስቸኳይ ጊዜ አዋጅ ወዲህ ምርጫ ሲካሄድ በሀገሪቱ ይህ የመጀመሪያ ጊዜ ነው። ዜናው አበቃ።
አሁን የራዲዮ መጽሔት ተጀመረ።
ቀዳሚ መሰናዷም ምርጥ የሳምንቱ ግጥም ነች።
እመጣልሻለሁ ወርቅ ስትይኝ ወርቅ፣ ጨርቅ ስትይኝ ጨርቅ፣ አምባር ስትይ አምባር፣ አልቦም ስትይ አልቦ። ምን ያላኩታል ምን ድንቅራ ቅምቦ፣ ላክ ያልሽኝን ሁሉ ስልክ ባጅቻለሁ። አሁን ምና ስትይ ወርቄልሻለሁ፣ ደሞ አንቺ ብለሽኝ እንዴት እቀራለሁ። ይዘህና ያልሽኝን ሁሉ ሸምቻለሁ፣ ታማኝ ሰው ታገኘው ልክልሻለሁ። ደሞ አንቺ ብለሽኝ እንዴት እቀራለሁ። አንድ ቀን ካልሽኝ ነገር ተርፎ መስታፈሪያ ሳገኝ እኔም እመጣለሁ።
ካልሽኝ ነገር ተርፎ የሳምንቷን ምርጥ ግጥም እመጣልሻለሁ ነው ያደመጥ ነው።
ገጣሚ ኑረዲን ኢሳንም እናመሰግናለን። Ethiopia mama na tachle e chwanger geta lamla e chwanger geta lamla kachle bura kya gaye chhe seram suman itra ba alam bura gaye chhe seram suman itra ba alam Tamaskina fere zimare tinna fere chukagere la tema ukeni wete kazima bakatu yare yare tinna fere kriki da bu ti facile kenat mere ezla rara ge akokam tumare tu poko mo do yanchewa agere አምራት ሙላን እናመሰግናለን።
ሰላም ለአሜሪካ ድምጽ የአማርኛ ክፍለ ጊዜ አዘጋጆች።
በቅድሚያ የከበረ ሰላምታ ይድረሳችሁ። የኢትዮጵያን ህዝብ ያሳዘነውና ያስቆጣው የሃያ ቂራ እንዲዘጋ መደረጉን ስለሰማሁ በጣም ደስተኛ ነኝ።
በዚህ አጋጣሚ የህዝብን ስሜት ተገንዝቦ ይህ እርምጃ በመወሰዱ ጉዳዩ የሚመለከታቸውን ማመስገን እፈልጋለሁ።
እናንተም የአሜሪካ ድምጽ የአማርኛው ክፍለ ጊዜ አዘጋጆች ይህንን አስመልክቶ ላቀረባችሁት በአድማጮቻችሁ ስም ላመሰግናችሁ እወዳለሁ።
የህዝብ ድምጽ ናችሁና በርቱ። የዘወትር አድማጫችሁ ፈለቀ ገበያው ነኝ።
ከጉዳዩ ጋር ግንኙነት ይኖራቸዋል ያልናቸውን ከሁሉም ዘርፍ ጋብዘን በሰፊው ልናዋይ፣
ይሄ ነገር ወትሮስ እንደምን ታሰበ ልንል ነበር
ግን መፍትሄ ተበጀለት። ቢሆንም ግን
ለጉዳዩ ቀረቤታ ያላቸውን መስሪያ ቤቶችና ኃላፊዎች ማወያየታችን አልቀረም።
ዶክተር ቦጃ ንደቡ የአህያ ተከባካቢ ድርጅት ስራ አስኪያጅ ናቸው።
የድርጅታቸውን ዓላማ በሚያስረዱበት ይጀምራሉ።
ለውጭ ሀገር እንጂውን ተመዝግበን ስንሰራ በተወሰነ ነገር ነው ስንሰራ ያሰብነው። መብት ላይ ሳይሆን የእንስሳት ደህንነት ላይ ነው። አይመለከተንም ማለት ሳይሆን ቀጥታ የተመዘገብነው በእንስሳት ደህንነት፣ በህይወት እያሉ መሰቃየት የለባቸውም፣ አገልግሎታቸውም በማህበረሰቡ ዋጋ ሊሰጠው ይገባል። አህያ የስድብ እንስሳ አይደለችም፣ የማህበረሰቡ የመጓጓዣ ምሰሶ ናት እያልን ማህበረሰቡን ማስተማርና የእንስሳት ደህንነትን ለሚመለከታቸው የእንስሳት ልማት ተቋማት የእንስሳት ጤና ክሊኒክ ጨምሮ እነሱን ማሰልጠን ነው። ከዛ ያለፈ ነገር እኛ ጋር ሲመጣ ጠይቀናል። ቀጥታ በእነዚህ በምንድነው በቻይናዎቹ ማለት ነው። ምናልባትም መንግስትን ከመጠየቃቸው በፊት ጠይቆንም ሊሆን ይችላል። ቆይቷል፣ 2008-2009 ቆይቷል ከጠየቁ። ሲጠይቁን አይ ይሄ አንደኛ ታስቦ የማይታወቅ ነገር ከባህላችንም፣ እንደገና ደግሞ እኛ ሀገር በጣም የእኛ የመልክዓ ምድር ገና አህዮች፣ ፈረሶችና በቅሎች ለትራንስፖርት ለእቃም ለሰውም የሚያገለግሉበት ነው። ኢትዮጵያ እያደገች ነው። ነገር ግን ብዙ ሰው ገጠር ነው የሚኖረው። እነዚህ እንስሳት በጣም አስፈላጊ ናቸው። ይሄን አትሞክሩ፣ ይሄ ትክክልም አይደለም። ከባህልም አንጻር ፊት ለፊት የማህበረሰብ ቀውስ ሊመጣ ይችላል። በሂደት እንደዚህ አይሆንም ምናምን አላቸው እና መለስ ናቸው ሁለቴ ሲመጡ። ከዛ በግብርና በኩል ነው የሰማነው፣ ተፈቀደ፣ አግኝተናል፣ በቃ ልንጀምር ነው፣ እንዲሁም የአህያ ንግድ የአህያ ብሪዲንግ ሊጀመር ነው ምናምን ሲሉን፣ ከዛ ያው የምናመለክተው መጀመሪያ ወደ ግብርና ነው። እነሱ ጋር ሄደን ይሄን ነገር እንዴት አያችሁት? ይሄ ነገር በጣም በኋላ በሂደት አደገኛ ቀውስ ያመጣል እና የሚያ በማህበረሰብ ትልቁ እሴት ናት። ማህበረሰብ ያስተሳስራሉ፣ ትልቅ ሚና አላቸው እነዚህ እንስሳት። አይሆንም እንደሌላው ሀገር ምናምን አልናቸው። እነሱም ያው የተለያየ ኦፒኒየን ነው ያለው። ማስቆም ይፈለጋል፣ እንደገና ደግሞ ማስቆምም ደግሞ ወርድ የተፈቀደ ነገር እንደሱ አይነት ነገር ምናምን መስልና፣ ትልቅ የሰራው ነገር የምንለው ከሀገር ውስጥ የሰራው ነገር ትንሽ ነው። ብዙ ወደዚህ ገፍተን አለን ነው።
አሁን እናንተ ጋማ ከብቶች ደህንነትን ማስጠበቅ ነው በቀጥታ የኛ ስራ፣ ብዙ አይመለከተንም ያሉ መሰለኝ። እንዴ መብት ማስጠበቅ፣ አንድ መብት የምጠብቁለት እንስሳ የሚሆን ሰው ህይወቱ ሲያልፍ የበለጠ ይመለከታቸዋል እንጂ በቀጥታ አይመለከተንም ሲሉኝ አልገባኝም። እንደሱን
በቀላሉ ማስረዳት ይከብዳል። የእንስሳት መብት ማስከበር ሁለት ነገር ነው ያለው፣ የአኒማል ራይት እና አኒማል ዌልፌር፣ ሁለት ዊንግ አሉ፣ የእንስሳት ደህንነት እና የእንስሳት መብት። የእኛ ድርጅት የእንስሳት ደህንነት ነው ተመዝግቦ አሁን የሀገር ውስጥ በስርዓትና በህጉ እየሰራ ያለው
እኮ። ለእርድ ሲቀርቡ ደህንነታቸው አልተጠበቀም እና ሊመለከታችሁ ነው?
በተዘዋዋሪማ ይመለከታል፣ ግን መብት ላይ የሚሰሩ አሉ፣ አኒማል ራይቲስቶች ማለት ነው። እነሱ አይደለንም እኛ። ግን ይሄኛው እንዳሉት በማህበረሰብ ውስጥ ከሰራን ድረስ እንስሳውን ደህንነት መጠበቅ ማለት የማህበረሰቡን ደህንነት መጠበቅ ነው። እንስሳው ማህበረሰቡ ስለሚገለገል የሰራነው ትልቁ ነገር ይሄ የአህያ ቆዳ ንግድ በኢስያ በሌላ አፍሪካ ሀገሮች ተሞክሮ ሂደቱ ሲታይ ውድቅ ነው የሆነው፣ አይቀጥልም። ሁሉም ሀገር ባን ነው ያደረገው። ይህንን ደግሞ በተለያየ ስርቆት፣ ጭማረድ፣ በቃ በትልልቅ አቢዩዞች የታዩበትን ሪፖርት ኮምፓይል አድርገን ሼር አደረግን ለመንግስት። ምናልባት አንድ ጋዜጣ ኢትዮጵያ ውስጥ ያለው አንድ ፕራይቬት ጋዜጣ ያወጣውም ከዛ ያንን መሰረት አድርጎ ይመስለኛል። እና ፋክትስ ኤንድ ፊገርስ ይሄን ይመስላል። ሌላ ሀገር ከምትሞክሩ ከምትጀምሩ ይሄንን ነገር አጥንታችሁ በደንብ አጥንታችሁ እንደገና ፊዚቢሊቲ ስተዲ ማህበረሰቡን ማነጋግራቸው አንዱ ይሄ ይመስለኛል። ቀጥታ ከታች ወደ ላይ በሂደት ሁሉንም ይያማከሩ፣ ማህበረሰቡን ይያማከሩ፣ የተለያየ ተቋማት ይያማከሩ። ፊዚቢሊቲ ስታዲ ተጠንቶ የተጀመረ ማርኬት አይመስለኝም።
አያ እንግዲህ በአብዛኛው ለጭነት ነው ሰው የሚገለገልባት። እሱ እንዲቀር ነው ጭነቱ በልክ እንዲሆን ነው ምንድነው? እስቲ እንዴት ነው አገልግሎት
እንዲቀርማ አይቻለም? እንዲቀር የሚሉትማ ባለ መብት ተከራካሪዎች ናቸው። የቅድም ያሉት ማለት ነው እንስሳት መብት ተከራካሪዎች ወይም ደግሞ አንማል ራይትስቶች እንደሱ ነው። እንስሳትን አታጎሳቁሉ፣
እናንተ
እንስሳትን አትጠቀሙ ምናምን ነው የሚሉት። እኛ እንስሳትን ተጠቀሙ፣ ተገልገሉባቸው፣ ነገር ግን እንደዛው የሚያስፈልገውን ነገር በህይወት እያለ ፈጓቸው፣ ሁሉንም ስጧቸው። እንስሳት ቢያንስ አምስት ነገር ይፈልጋል በህይወት በሚኖርበት ጊዜ መብላት፣ ውሃ፣ ምግብ ማግኘት አለበት፣ መጠለያ ማግኘት አለበት፣ ጓደኛ ማግኘት አለበት። እነኚህ ደግሞ ለጭነት ስለሚያገለግሉ ለጭነት የሚሆን እቃ በትክክል በማይጎዳ መልኩ ጭነት መሆን አለበት። ሌላ በሚታመሙበት ጊዜ ወደ ሕክምና መወሰድ አለባቸው። ይሄ የባለቤቱ ኃላፊነት ነው እና ባለቤቱ ኃላፊነት ወስዶ እነዚህ እንስሳት መንከባከብ አለበት እስከተገለገለበት ድረስ፣ በሱ ከስተዲ እስካለ ድረስ ብለን ነው የምናስተምረው። ከማህበረሰብ እስከ ፖሊሲ ድረስ ማለት
ገባኝ። እንግዲህ እኛ ከእርሶ ጋር የነበረን ቀጠሮ ይሄ ነገር ውሳኔውን አላወቅንም። ባለፈው ቀጠሮ ሰጥቶት እና
እውነት ነው
ጥሩ ነው ውጤት አምጥቷል። እንግዲህ በሌላ ጉዳይ ግን መልሰን እንገናኛለን።
እናመሰግናለን።
አዲሱ ይሄ ነገር ወደኛ ውይይት የሚመራው ሙዚቃ መስለኝ የተሰማው።
አዎ እናንተ የምንዋይበት ነው ይሄን ነገር። እንግዲህ እንደምታውቀው ባለፈው 15 ቀን ጀምረን ተደማጭነት ወይም አስተያየት የመጣበት ነው። የመጀመሪያውን ዝግጅት አቅርበን ጉዳዩ ከመለከተው መስሪያ ቤትም ጥሩ ውሳኔ መወሰኑ ብዙውን አስደስቷል። ቀደም ሲል የተናገሩት አድማጭ እንዳሉት መጀመሪያ ዝግጅቱን አቀረብን፣ እንግዳ ወያየን፣ እንቀጥላለን ብለን ነበር። ከእስልምና እምነት ተከታዮችም ከፕሮቴስታንትም ከሌላውም ከባህልም የኢኮኖሚ ባለጉዳዮችም ሐኪሞችም ከጤንነት አኳያ ግን ጉዳዩ የተቋጨው መንግስት ይሄ ቄራ እንዲዘጋ ማድረጉ ሌላ ሰፊ ውይይት ማድረግ አላስፈልገንም። ነገር ግን ከተዘጋም በኋላ ልናዋያቸው የሚገቡ አሁን እንደ ዶክተር ቦጃ ያሉ የዚህ የቄራው ድርጅት ስራ አስኪያጅ የሆኑት ሰውም የሚሉት አለ። ትክክል አይደለም፣ ብዙ ገንዘብ አውጥተናል፣ ፍቃድ አግኝተን ነው የጀመርነው፣ እንደው ዝም ብሎ በአንድ ቀን ጀምር የሚዘጋ አይደለም። እነዚህን ሁሉ አቅርበን ማዋየት እንፈልግ ነበር፣ ያ አልተሳካም። ግን ትልቁ ነገር በጉዳዩ ቅሬታ ያላቸው አድማጮች አሁን የተወሰነ ውሳኔ እንዳስደስታቸው እርግጠኛ ነን። ግን እኛ
ሁለት ነገሮችን እዚህ ጋር ማስመር ፈልጋለሁ። አንደኛው ለምሳሌ እንደተነገረው የ80 ሚሊዮን ብር አመታዊ ገቢ ወይም ኢንቨስትመንት ነው። እንደ ግለሰብ እንኳን አንድ ነጋዴ ሲያስብ ይጠቅመኛል አይጠቅመኝም፣ ምን ከፍዬ ምን አጥቼ አገኛለሁ መጀመሪያ ይጠይቃል። እንደ ሀገር የሃይማኖት አባት ነው ጋብዘን ያነጋገርነው። ቅድም እንደጠቀስከው የሌሎች እምነት አባቶችንም ልናነጋግር ፈልገን ነበር። ከእምነት ባሻገር ከእምነት ውጭ የሆነው ሰው እንኳን በባህሉ ላይ ገበያ በሚሸጠው የስጋ አይነት ላይ ሁሉ አመኔታውን ሊያጣ ነው። የንግድ ድርጅቶች ኪሳራ ውስጥ የመግባት እድል ተገቢ ያልሆኑ ምርቶች ገበያ ላይ የቀረቡበትን ጊዜ ተመልክተናል። የቂቤ የበርበሬ ጉዳይ የቅርብ ዜናዎች ናቸው። ከዚህ አንጻር የሚመለከታቸው ክፍልም የኢንቨስትመንት መስሪያ ቤቱ ፍቃዱን እንደወሰደ ሁሉ ምክንያቱን እንዲያስረዳን የሚነሱት ነጥቦች እነኚህን ሁሉ ይመለከታሉና እኛም ደግሞ በተከታታይ ፕሮግራሞችን ስንሰራ እንዲህ ህብረተሰብን የሚመለከቱ መሰረታዊ ነገሮች የሚነሱባቸው ጥያቄዎች ላይ እስከ መጨረሻው መሄዳችን ለዚህ ነው። ውጤቱ ጋር መገናኘት አለበት። ዜና ዘግበ ማለፍ ብቻ አይደለም። በየቤቱ ሰዎች እንዲወያዩበት እንፈልጋለን። እነኚህ ነጥቦች ለማስያዝ ያህል ነው።
ልክ ነው። ባለጉዳዮቹ ደግሞ መገኘታቸው በጣም ተገቢና አስፈላጊ ነውና ቀጣይ ፕሮግራም ነው ልልህናል።
ልክ ነው። እንግዲህ እንደገለጽ ነው አድማጮቻችን በያሉበት በየቤቱ በባህል ላይ በምጣኔ ሀብት ይዞታ ላይ በአስተሳሰብ ላይ የሚያሳድራቸውን ተጽዕኖች ጨምሮ የሚመስላቸውን ይወያዩና መልሰው ያድርሱን፣ እናስተናግዳለን። እኛም ውይይቱን በዚህ መንፈስ እንቋጭ።
በጣም ጥሩ ነው።
Aye, kubre kubre. Aye, na batu dinasin. Aye, kubre kubre. Aye, na. አባ መላ ኖሯል አይ የዳኛው በዘሬን አይ ለሀገር ያለው ፍቅር አይ ባንድነት የጸናው ስማ ጥሩ ወገን የጉራጌ ገና ነው የእድገትን አበባ ጥሩ የከተመ ማሩን ይሰጠና ለሩቅ ያለመ ሁሉም አገር ወጣ ስባቸው ገር አገር ባህር ማዶ ሂደው የሚያስቡን አገር በወገንነት ሁሉም የሚያፈራኝ የጉራጌ ልጅ ነው ባለም የሚያጠራኝ የጉራጌ ልጅ ባለም የሚያጠራኝ የጉራጌ ልጅ ባለም የሚያጠራኝ
ጃጋማ ዋርካ ነው።
ያ ትልቁ ዋርካ ዛሬ ላይ ያጣነው ጥላ ከለላችን ዋርካው ጃጋማ ነው። ጅባትና መጫ ለገሮ ንገረው አባ ዶዮም ይስማ አጎቱ አሳዳጊው ሶስት ጊዜ ሞራ የለበሰው ልጅሽ ሺህ ከብት አሰልፎ ጣሊያንን ይፈጀልሽ።
ዛሬ ግን ተስኖት ሞትን ድል መንሳቱ በሆሳና እለት ሽኝትና ረፍቱ ተግጣጥሞበት ከኋላ ከፊቱ ከኬሎ አበባ ውስጥ ባጸዳ ተክልቱ አረፍ ልበላለ ከዘላለም ቤቱ።
እነዚህን ስንኞች እንግዳ ታደሰ የተባሉ ጻፊ
የበጋው መብረቅ ከተሰኘው መጽሐፍ ላይ እንደተገኘው መረጃ ጃጋማ ማለት ኦሮምኛ ቋንቋ ትልቅ ዛፍ ማለት ሲሆን
ኬሎ ማለት የመስከረም አበባ፣ ሞራ መልበስ ማለት ደግሞ በኦሮሞ ባህል የብዙ ሺህ ከብቶች ባለቤት ሲኮን የሚለበስ ነው ብለው ማብራሪያውንም አክለዋል።
ምስጋናችንን እናቀርብና እንቀጥል። ወዴት ይያመራ እንደሆነም ይታወቃል።
አዎ እናቀርባለን ብለን ቃል የገባነውን የጀነራል ጃጋማ ኬሎን ህይወት ባጭሩም ቢሆን ወደሚቀኘው መሰናዶ ነው።
ሁለት እንግዶች አሉን። ሴት ልጃቸው ወይዘሮ ምህረት ጃጋማ ኬሎና
የብዙ ጊዜ ወዳጅና የቅርብ ጓደኛ ብርጌዲየር ጀነራል ዋሲሁን ንጋቱ ናቸው። በቅድሚያ አመሰግናለሁ ጀነራል ዋሲሁን። ጠቅለል አጠር ባለመልኩ እስቲ ጀነራል ጃጋማ ኬሎ እንዴት ይታወሳሉ? እንዴትስ መታወስ ይኖርባቸዋል? እነዚህ ጥያቄዎች በመመለስ ቢጀምሩልኝ።
ሌተናል ጀነራል ጃጋማ ኬሎ በኢትዮጵያ ውስጥ በጣሊያን ወረራ ከታወቁት አርበኞች አንዱ ናቸው። ከነ ራስ መስፍን ስለሺ፣ ራስ አበበ ረጋይ፣ ነበላይ ዘለቀ ጋር የሚወዳደሩ ናቸው። ከዚህም ሌላ በቅርብ የማውቀውና ብዙ ጊዜ ሳይነገርላቸው የቀረው ባሌ በ1950ዎቹ መጨረሻ ላይ ከፍተኛ ችግር ነበር። ያንን ከክቡር ሌፍትናንት ጀነራል ወለስላሴ በረካ ጋር በመሆን ዋቆ ጉቱ የሚባል በዛ አካባቢ ችግር ፈጥሮ ነበር። ለሰባት ዓመት በአባ መላነታቸው ሁለቱ ዘዴ ፈጥረው በሰላም ዋቆ ጉቱ እጁን እንዲሰጥ ያደረጉ ናቸው። ዘዴ ፈጥሮ አባ መላ ሆነው ነው በዛን ጊዜ አየር ኃይል አዛዥ የነበሩት ሜጀር ጀነራል አበራ ወልደ ማርያም ጋር በመተባበር እና ዘዴ በመፍጠር ዋቆ ባለበት አካባቢ ናፓል አውሮፕላን በመጣል አሁን እኔ ኦሮሞ ሆኜ ኦሮሞ አንተም ኦሮሞን አልወጋም እጅን ስጥ በሚል ሽማግሌ ልከው በመጨረሻ እንዲገባ ያደረጉ ናቸው በሰላም። እና ከገቡ በኋላ ደግሞ መከላከያ ሚኒስትሩ ጀነራል ከበደ ገብሬ ነበሩ። ሽፍታ ስለሆነ ምረት አይደረግለትም ሲባል ያኔ ሲጠየቁ ይሄማ ታጥቦ ጭቃ ነው መሆን የለበትም በሚል ዋቆን ምረት እንዲያገኝ ያደረጉና በሰላም ይኖሩ ነበሩ ነው። ሚሊተሪ ሳይንስ እንኳን የተማሩ ሰዎች የማናደርግ ነውና በሰራነታቸው የሚታወቁ የተከበሩ የተወደዱ ቅን አመለካከት የነበራቸው ጀነራል መሆናቸው ነው። እና በዚህ አይነት ከሳቸው ብዙ ትምህርት ተምሬያለሁ ለማለት።
እርሶና ጀነራል ጃጋማ ቅርበታችሁ ምንድነው? በምን በምን የሥራ መስክ ተገናኝታችኋል? በምን በምን ወታደራዊ አስተላለፍ ላይ ተገናኝታችኋል? ቅርብ ናቸው? ወዳጅ ናቸው? እንደ ቤተሰብ ናቸው ተብሎ ነው የተነገረኝና እሱን ያስረዱን።
እሳቸው ጋር እኔ ታንከኛ ነኝ፣ እሳቸው እግረኛና ለአራተኛ ክፍለ ጦር ዋና አዛዥ ነበሩ። አብረን አልሰራንም፣ ቦታችንም የተለያየ። እኔ ግን ከእሳቸው ጋር በቅርብ የተዋወቁት ጡረታ ከወጡ በኋላ የሰራዊቱን ታሪክ ለመጻፍ ያንገፋ የኢትዮጵያ ምድር ሰራዊት ጡረተኞች ማህበር ባቋቋምንበት ጊዜ እሳቸው ማህበሩ ፕሬዚደንት ነበሩ። 15 ዓመት በላይ ነው ከእሳቸው ጋር በቅርብ የሰራ ነው። በእውነቱ የሰራዊቱ ታሪክ እንዲጻፍ የሶስቱ ኃይሎች የምድር ጦር፣ የአየር ኃይል እና የባህር ኃይል ታሪክ አሁን እየተጻፈ ነው።
ጀነራል ጀጋማ አንዳንድ የሚታወሱባቸው አሁን ከንጉሱ ቀዳማዊ ኃይለ ሥላሴ ጋራ አንዳንድ የተለየ ሁኔታ ታሪኩ ላይ አይቻለው ተጠርተው ቤተ መንግስት እንደሄዱ እስቲ ከንጉሱ ጋር ያለውን አንዳንድ ነጥብ የሚያስታውሱን ይንገሩኝ።
ንጉሱ ከአምስት ዓመት ስደት ከወጡ በኋላ እና ድል አድርገው በሚያዝያ 27/1973 ዓመት አዲስ አበባ እንደገቡ እሳቸው ዝናቸውን ያው ውጭም ሆኖ ይሰሙ ነበረ። እጅ ለማሰንሳት እንዲመጣ በክብርት አርበኛዋ በክብርት ወይዘሮ ሸዋረ ግርግሌ የውስጥ አርበኛ የነበሩ በእሳቸው እንዲመጡ ይደረጋሉ። ግንጂ ከነበሩበት አምስት ዓመት ካሳለፉበት አካባቢ እንዲመጡ ጥሪ ይቀርብላቸዋል ከጃንሆይ እና የት አውቀውኝ ነው እኔን የሚጠሩኝና እጅ የሚያሰሱን አልመጣም ብሎ ይናገራል።
የት ያቀኛል ማለታቸው ለምንድን ነው?
የት ያውቁኛል እና ነው የሚጠሩኝ በሚል ለወይዘሮ ሸዋረ ግርግሌ መልስ ይሰጣል። ይሄ በትክክል የተገለጸ ነው። ኋላ ጃኖ ትንሽ ይቆጣሉ። ይህም ኋላ አርበኛዋ ሸዋረ ግርግሌ ግርማ ወይ ከጦርነት ወደ ሌላ አሉኛል በሚል ይሆናል። ልጅ ነው፣ ወጣት ነው እና አርበኛ ነው እና በዚህ አይነት ሄዶ ቢያነጋግሩት ደግሞ ልጅ ወጣት ነው ብሎ እሳቸው ነገሩን ያበርዳሉ። ወይዘሮ ሸዋረ ግርግሌ ሄደን እናዋልና ይዘጋጅ ተብሎ እስከ ግንጭ ድረስ ሄደው በማነጋገር ጦሩም አርበኞቹን ከእሳቸው ጋር የነበሩትን ጎብኝተው እና ሁሉ ነገር ካዩ በኋላ በመኪናቸው ከእሳቸው ጋር ወደ አዲስ አበባ ይዘው ይመለሳሉ። ወርቅ ሽጉጥ ተሸልመው እንደተመለሱ ነው።
ንጉሠ ነገሥቱ ጃንሆይ የጠሯቸው ጊዜ የት ያቁኝና ነው የጠሩኝ ያሉት ንጉሡ ያን ጊዜ እንዲህ አይነት መልስ አግኝተው እንዴት ዝም አሏቸው የሚሉ ሰዎች አሉ። አንዱ ይሄ ነው። ሌላው ደግሞ ጀነራል ጀጋማ አልመጣም የት ያቁኛል ያሉት ጃንሆይ በጣሊያን ጦርነት ጊዜ ወይ በአምስቱ ዓመት የጣሊያን ወረራ ጊዜ አገር ጥለው ስለሄዱ በሚል በቁጭት ነው ብለው የሚያወሩ ሰዎች አሉ። እዚህ ላይ የሚያውቁት ነገር አለ ጀነራል?
በጣም ጥሩ ጥያቄ ነው። ሸብ ጋዜጠኞች ጎርጉራችሁ ነው የምታወጡት። በጣም ጥሩ ጥያቄ ነው። ሰውየው በተፈጥሮ የባለባል ልጅ በመሆናቸው ኩሩ ናቸው እና በዛን ጊዜ ምንድን ነው ይሄ በእርግጥ ኃይለ ቃሉም ባይኖር ይነገራል። ምክንያቱም ለዚህ ሁሉ ያበረዱት የውስጥ አርበኛ ክብርት ወይዘሮ ሸዋረ ግርግሌ ናቸው እና ምንድን ነው አንድ ያቃል ነው እነዛ ወንድሞቻችን የጠየቁት በግልጽ የማይነገር ታንከኛም የመረጃም ትንሽ ተማሪ ስለሆንኩ በመጠኑ ጠይቃቸው ነበረ። አርበኛና ስደተኛ መካከል በይፋ ያልሆነ ቁርሾ አለ ቅሬታ። እኛ ሀገር እዚህ ቆየን እነሱ ውጭ የሚል ነገር ምን ሰርተው ነው እኛም የቆየን የሚል ትንሽ ይኖራሉ። ግን በትክክል እንደተናገሩ ነው። እሳቸው እኮ እዚህ ለመረዳት የሚቻለው ይሄ ሁሉ ባያምኑበት እንደውም እነትሽን ነው ሄደን እናዋለን ተዘጋጅተው ይጠብቀን በሚል በአውቶሞቢል እዛን ጊዜ የሚባል መኪና እና ሄደው አነጋግረው በደንብ የተናገሩ ናቸው። ሰውየው በእውነት ውሸት የሚባል ነገር ምናምን የለም እሳቸው ጋር እና አንድ ነገር እዚህ አጋጣሚ ግልጽ ላድርግ፣ የወንድሜ ጥያቄ አስታውሶኝ ነው። አሁን ለምሳሌ አዲስ ዓለም ጽዮን ማርያም የተመሸገውን ጠላት በወይዘሮ ሸዋረ ግርግሌ ጠቋሚነት መረጃ ሰጪነት በዛ አካባቢ ደግሞ የነበረው አብርሃም የሚባል የትግራይ ሰው ግንበኛ እነዚህ መረጃ ሰጥተው ያንን ድል ያደረጉትን ምንድን ነው የሚባለው? ደጃማ ዘውዴ ጥላሁን ነው እንጂ ጃገማ አይደለም የሚባል ነበረ። ደጃማ ዘውዴ ጥላሁን ይሄ ግልጽ መሆን አለበት ከጠላት ጋር አራት ዓመት እንደሰሩ ነው የሚነገረው። ከዛ በኋላ ጣሊያኖችን ገለው ወደ ደጃማሽ ከበደ ብዙነሽ ነበር የሄዱት። ከበደ ብዙነሽ አልቀበልም ለአንድ ተልእኮ የመጣ ነው በሚል ደጃማ ዘውዴ ጥላሁን ወደ ደጃማሽ ከበደ ብዙነሽ ነው የሄዱት።
ያ ግን ጥርጥሩ ልክ ነው። ያ ግን የተባለው አገር ጥሎ የሸሸ ንጉስ ደግሞ እኔ ከሱ ጋር ምን አለኝ ብለው አኩርፈው ነው የት ያቀኛል ያሉት የሚባለው ጥርጥር ግምት እውነት ነው?
ጥርጣሬ እንደዚህ የለም። ይሄ እንግዲህ የት ያውቁኛል በሚለው አላዘዙኝም በአምስት ዓመት እንደዚህ ሸሽቶ ሄዷል በሚል በይፋ መቼ መናገር ይከብዳል። ይችን ማና እንትን ተናግሯል ብዬ ለማመን አልሰማሁም። እንትን ግን ምንድን ነው እሳቸው አያውቁኝም አላዘዙኝም አምስት ዓመት እዚህ ላይ ነው መረዳት ያለብን። አቶ አዲሱ የት ያውቁኝና ነው የሚያዙኝ ነው ያሉት እንጂ አገር ጠልቶ ሸሽቷል የሚለው ነገር አልተባለ። የት ያውቁኛል አብሮ አልተገናኘው።
እሺ፣ ሌላ ደግሞ ጀነራል ጀጋማ እንግዲህ ብዙ የጦር ጀብዱ የፈጸሙ ናቸው። ህይወታቸው ታሪክ ላይ ያውም በአጭሩ ነው የቀረበው ነው የሚባለው። አሁን እንደ ምሳሌ እርሱ ያነሱት በዚህ በደቡብ ያለው የነጀናል ዋቆን አንስተዋል። እንደዚህ አይነት ገድል ለአድማጭ ሊቀርብ ሊሰማ የሚገባው ታሪካዊ ጀብዱ የሰሯቸው አንድ ሁለት የሚያስታውሷቸው አሉ? ቀደም ሲል ከተጠቀሱት በተጨማሪ
ታቸው በእውነት በዛን ጊዜ አባማላ ከተባሉት ከነ አሉላ አባ ነጋ ከነ ገረሱ ዱቲ ከሌሎችም ጋር የሚተከሱ ነው። ታሪካቸው በቀላሉ የሚታይ አይደለም። አንዳንድ ደግሞ ግለሰቦች የሚያወሩም አሉ። እንደው ተቃራኒ ባለማወቅ ነገሩን ባለመረዳት አሁን ዋቆቡቱን ያስገቡት ለኦሮሞ ነጻነት ተብሎ ሲዋጋ የነበረው ለሃይለ ሥላሴ አድረው ለሃይለ ሥላሴ መንግስት አታሎ አገቡት ነው። ባይ ዘ ዌይ በዛን ጊዜ በእውነት ኦነግ ለኦሮሞ አንድነት ነጻነት ተናምሮ ታግሮ ሊሆን ይችላል። እና አንድ ግለሰብ ዋቆ ጉቱ የአሩሲ ነው ትውልዱ። ከዛ ወደዛ ነው ሄደው ደግሞ በ53 መንግስቱን እንትስሉ መርሰዋል። እና ለሃይለ ሥላሴ ታማኝ ሆኗል። የመንግስቱ ነዋይም አብዮት መንግስት ግልበጣ አክሽፏል በሚል ብዙዎቹ እኔ በቅርብ የማውቃቸው በእውነት ለሃይለ ሥላሴ የተገዙ ያደሩ ለኦሮሞ ምንም አልሰሩም የሚባል አነጋገር አለ። እሳቸው ግን ለኢትዮጵያ አንድነት ነው እንጂ ለኦሮሞ ብቻ አይደለም የሚል ስላለ ጠባብ አስተሳሰብ ነገሮቹን ኢንፎርሜሽን ሳይኖራቸው እንደ አጉል ትችት እንዲህ ያለ ነገር አለ። ግን አይደለም፣ ወታደር ናቸው፣ ታዘዙ፣ ሰሩ። እና እሳቸው ስራ ቀላል አይደለም። እንደው በዚህ የሰራዊቱን ታሪክ እንኳን እንዲጻፍ 15 ዓመት ገደማ ነው የሰሩት። አለማወቅ ነው። እና ማንም አይክድም አምሱር እዛን ጊዜ እዚህ የነበሩ መስለኝ እዛን ጊዜ አቶ አዲሱ ባሌ ከፍተኛ እነ ተስፋዬ ግብረ ክዳን ከታንክ ሻለቃ ሆኖ ተልኮ ነበር። እኔ ታንከኛ ነኝ ከመሰረቱ። ይሄ ሁሉ ያደረጉ ስለሆነ ዝም ብሎ አንዳንዱ ይወራል እንጂ ታሪካቸው በእውነቱ ለወደፊት በሚገባ የሚጻፍ ነው ማለት ነው።
ዝም ብሎ የሚወራም ነገር አለ፣ ግን ቅድም ያሉት ትክክለኛ ነገር አለ። ወታደር ናቸው፣ ታዘዙ፣ መስራት ያለባቸውን ሰሩ ማለት ይቻላል። ግን ይሄም ሆኖ ለምሳሌ የጀነራል መንግስቱ ነዋይ እንቅስቃሴ ካከሸፉት የጦር መሪዎች ወይም ጀነራሎች አንዱ ናቸው ተብሎ ተወርቶ ከሆነና እውነት ከሆነ እውነት ነው። ይሄን ያደረጉትም ወታደር ስለሆኑ ታዘው ነው፣ ምንም የሚያስገርም ነገር የለም ብሎ ማለፍ ይቻላል። እና ነገሩ ተለውጦ ተበርዞ ሐሰት እስካልተነገረ ድረስ ታሪክን የተሰራን ነገር እንዳለ ማስቀመጡ ተገቢ ይመስለኛል። ከእናንተ ነው እንግዲህ እውነተኛውን ነገር የምናገኘው። እና ወደ መጨረሻ ጥያቄ ልሄድና
አንድ ሊጨምር ይችላል እና አለማወቅ ለምሳሌ ፕሮፌሰር እንድራስ ሄቴ መንግስቱ ነዋይ መንግስት ግልበጣ 50ኛውን አመት ዩኒቨርሲቲ ተከብሮ ነበር። እነማን ናቸው በሚል ስብሰባ ተዘጋጅቶ ነበር እዛ ዩኒቨርሲቲ መኮንን አዳራሽ። እና አንዱ ፕሮፌሰር ተነስቶ ምንድን ነው ያለው? አንተ ይህንን ገዳይ ጄኔራል መንግስቱ ነዋይን 50ኛ አመት ለማስታወስ እንዴ ስብሰባ አደረክ ብሎ ጠየቀ አንዱ ፕሮፌሰር። እንዴ የኔ ወንድም ታሪክን ማስታወስ ጽሁም ብቻ አይደለም እና መጥፎውንም ማስታወስ እንዳይደገም ማድረግ ኖር ብራ አዲሱ ትውልድ እና እንዲህ ያሉ ነገሮች መረጃ ባለማግኘት የሚያቀርቡ አሉ ለማለት ብዬ አመሰግናለሁ።
ጥሩ ነው። እሺ፣ እንደ መጨረሻ ጀነራል ሲሆን መቼም እንዲህ አይነቶቹን ሰዎች ስናስታውስ ምንም እንኳ በህይወት ባይኖሩም በሀዘን ሳይሆን እንደ ማክበር ነው እንዲህ አይነቱ ፕሮግራም የምናቀርበው እና ሁሉ ጊዜ እንላለን። ጀነራል ጀጋማ ኬሎን ስናከብር አሁን ታሪካቸውን ስናወራ ለቀሪው ትውልድ የሚኖረውን ጥቅም ነው አብረን የምናወሳውና በተለይ ወጣቱ ከዚህ ምን ያገኛል ይላሉ። ከጀነራል ጀጋማ ኬሎ ህይወት ወጣቱ ምን ይማራል? ምንስ ደግሞ መማር አለበት? ይሄን ከሳቸው ባህሪ ከሳቸው የጀግንነት ስራ ይሄን መውረስ አለበት ብለን እንደው አንድ ሁለት ብለን ብናስቀምጥ በዚህ ውይይቱን ልናበቃ እንችላለን።
አሁን እሳቸው አልፈዋል። ምንም ነገር ደርግም በኃይለ ሥላሴም በዚህም መንግስት ለታውል የተደረገላቸው የለም። እና ምንድነው ምንም ነገር ቢቆምላቸው ለእሳቸው የሚጠቅም ነገር ለአዲሱ ትውልድ ነው። ሌላ ጃገማዎች፣ ሌላ ለገሰ ተፈራዎች መፈጠር አለባቸው። ሌላ ራስ አበበዎች፣ ሌላ በላይ ዘለቀ፣ ሌላ ራስ መስፍን። ይሄንን ታሪክ ጎልቶ ምን ነገር ይኖርበታል? አሁን እንኳን መከላከያ ነገረን ማርሽ ባንድ በማዘዝ ሥላሴ ተገኝቶ በክብር እንዲቀበሩ አድርጓል። ነገር ግን አቀባበራቸው ቦታ የተሰጣቸው በቅድስት ሥላሴ ጀግኖች እና ስደተኞች የሚቀበሩት ቦታ ለእሳቸው የሚገባ አይደለም። ወጣቱ በእውነት ከእሳቸው 15 ዓመት ሆኖ በ15 ዓመት መቼም ሰው ብዙ ነገር አያውቅም እና ምንም ወታደራዊ ሳይንስ ትምህርት ሳይማሩ በሀገር ፍቅር፣ በህዝብ ፍቅር፣ በጠላት አንገዛም በማለት ከዚህ ወጣቱ ለሀገሩ የሚያስብ የሀገር ፍቅር፣ ኢትዮጵያ አንድነትና ሰላም እንዲጠበቅ ከእሳቸው ብዙ ነገር ይማራል ብዬ ተስፋ አደርጋለሁ። መንግስትም ለጀግኖች ትኩረት እንዲሰጥ ይገባል። በጣም አመሰግናለሁ። እኔ ወንድም
ብርጋዴር ጀኔራል ዋሲሁን ንጋቱ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ።
በነገራችን ላይ ጀነራል ጃጋማኬሎ የአምስት ሴቶችና የአንድ ወንድ አጠቃላይም የስድስት ልጆች አባት ነበሩ።
እንግዳችን ወይዘሮ ምህረት ጃጋማኬሎ ስድስተኛዋ ወይም የመጨረሻዋ ልጅ ናቸው። ወይዘሮ ምህረት ጃጋማኬሎ ህይወታቸው ያለፈው ሆስፒታል ሆነው ነው? ጦር ኃይሎች ሆስፒታል እንደሰማሁት ልክ ነው?
አዎ።
ማን ነበር አጠገባቸው እንዴ?
ደከም ነገር ሲልብኝ ጦር ኃይሎች ሆስፒታል ይከታተል ነበር። ከዛ በፊት ወደ 3 ሳምንት በፊት እዛ አንድ 8 ቀንም ተኝቶ ነበር። ከዛ በፊትም ረዘም ላለ ጊዜም ተኝቶ ነበር በዚሁ ኬዝ ምክንያት እና ትንሽ ካቴተሩ ከተቀየረ በኋላ ብርድ ብርድ አለኝ ብሎ ትንሽ ማስመለስ ነበረ። በኋላ ያቺ ማስመለሱ ነገር ስታደክመው በቃ እስቲ ሆስፒታል ልሰደው ብዬ ከሐኪሟ ጋር ተነጋግረን ይዤ ሄጄ ነበረ። ያው ተፋጠነና እንግዲህ እዛ ከደረሰ በኋላ ነው ያው ህይወቱ ያለፈው።
ከሐኪሟ ጋር ያልሽኝ እቤት ሐኪም ነበራቸው ወይስ ደውለሽ ሐኪሟን አግኝተሻቸው ነው?
እቤትም ነርስ ነበር፣ ነርሱ መጥቶ አይቶት ነበር።
መጨረሻው ላይ ህይወታቸው ሲያልፍ አብሮ ማን ነበር አጠገባቸው? ከእናንተ መካከል አንቺ ነበርሽ?
አዎ።
እንዴት ነው የዛን ጊዜ የነበረው ሁኔታ? እንዴት ነው እንዴት ነበር ጀነራል የመጨረሻዋ ስትንፋሻቸው እስከምትወጣ ያለው ሁኔታ?
እሱ የሐኪሞቹ ጋር ገባ። በቃ ያው እነሱ እንዲኖር ነገሩ እንጂ ቤትም የነበረው ስቃይ መወራጨት እንደዚህ አልነበረም። ለዛ ነው እንደው እዛ ገብተው እንዲህ ነው ሲሉኝ የደነገጥኩት። እድለኛ ነው ብዬ አስባለሁ።
እውነት ነው። ዘጠና ስድስት ዓመት ጣር የለም አልተፈራገጡም፣ በሰላም ነው ያሸለቡት። መልካም ረፍት ነው። መጨረሻው ላይ አንዳንድ ጊዜ እንዲህ አይነት ሁኔታ ውስጥ የሚሆኑ ሰዎች አጠገባቸው ላለው በተለይ ልጅ እንዳንቺ ላለ የቤተሰብ አባል አንዳንድ ነገር ይናገራሉ። ምን አሉሽ? እንደው አጽናናት፣ አይዟችሁ፣ በርቱ እንግዲህ የመሳሰለ ምንም አላጫወቱ?
እሱ ብዙ ጊዜ ያው ማለት እግዚአብሔር ይባርካችሁ የሚለው ነገር አለ። አንድ ነገር እንዲህ ሲደረግለት እኔ እንጃ አባቴ ስለሆነ ብቻ ሳይሆን በጣም በቃ ማንም እንደዚህ ጠይቆት እንኳን ለሚሄድ ሰው እግዚአብሔር ይስጥልኝ፣ መታችሁ ስላያችሁኝ፣ ስለጎበኛችሁኝ እግዚአብሔር ይባርካችሁ ነው የሚለው እና አጠገቡ ነበርን እና ምልህ ምን ብዬ ልንገርህ፣ እግዚአብሔር ይስጣችሁ፣ እግዚአብሔር ይባርክሽ እንዲህ አይነት ነገር ነበር ሲናገር የነበረው እንጂ ሌላ ብዙ እንትን አላለንም። በቃ እግዚአብሔር ይባርካችሁ ይህንን ነገር ነበር የሚያወጣው። አይደለም አጠገቡ ላለ ነው ማ እንዲህ መጥቶ ለሚጠይቀው ይህንን ነው የሚያወጣው።
ቀደም ባሉት ቀናት ወይም ወራት ለምሳሌ ከዓመት በፊት ከዛም በፊት በደንብ ወዲያ ወዲህ ሲሉ ሲጫወቱ፣ በድጋፍም ቢሆን በዊልቸርም ቢሆን ሲሄዱ የነበራቸው ባህሪ እንዴት ነው? እንግዲህ ወደ ኋላ ተመልሰሽ 2 ዓመት በፊት እንደዚህ ጠባይ መለወጥ፣ አንድ ዓመት ሲቀረው እንደዚህ የሚል እስቲ አስታውሽኝ።
አዎ፣ ማለት ያው እርግጥ አልጋውን ከያዘ 1-5 ዓመት ይሆነዋል እንዳልከው። እንግዲህ 1-2 ዓመት ይሆነዋል እቺ ወጥቶ በፊት ሳሎን ይመጣና ብሎ ከኛ ጋር ቴሌቪዥንም ያያል። በዊልቸር ላይም እንደዚህ ደግፈ ነው ፋይናል ኮርድ ወገቡ ጋር ጉልበቱ ጋር ኦፕራሲዮን ስላደረገ እነዛ ነገሮች ይከብዱት ነበርና፣ ግን እንደዛም ሆኖ እንትን ነው የሚለው የተለወጠ ባህሪ የምለው ነገር የለም። አባባ በነገራችን ላይ ሌላ ሰው እንደሚያስቸግረው ብዙ ሰዎች ምን ይሉኛል፣ እንደው በቃ እግዚአብሔር ይወዳቸዋል፣ አንቺንም እግዚአብሔር ይወድሻል፣ ሌላው እኮ በጣም ነው እንደዚህ አድርጉኝ፣ እንደዛ ነው እንዲህ ነው ይላሉ። እሱ እንደዚህ አይነት ባህሪ አልነበረውም። እንደውም ካልከኝ በሚሄድበት ሰዓት ያኔ ትንሽ ኃይለኛ ነው ያው በሚንቀሳቀስበት ሰዓት ላይ እንዲ ያው አንዳንዴ ኃይለኝነቱ በቃ እንዲ ብዙ ወታደር እንዲ አባባ በፊት እኮ ብዙ ወታደር ነበር የምታዘው ሁሉ የምንባባልበት ጊዜ ነበረ፣ ያን በሚንቀሳቀስበት ሰዓት እንጂ እሱ አልጋ ከያዘ በኋላ ያ ነገሮች አልነበሩም።
በሚንቀሳቀሱበት ጊዜ እንዴት ነው ታዲያ ወታደራዊ ትእዛዝ ነበር ቤት ውስጥ?
አሶ
ታንከ ለእናንተው ብለው ነው መቼም፣ በምክርም በምንም በተግሳጽም። ጀነራል ብቻቸውን ከኖሩ ስንት ጊዜ ሆነ? ከባለቤታቸው ሌላ ባለቤታቸው መቼ ነው እናታችሁ
ወደ 14 አመት ነው በቃ በዚህ በመጋቢት ወር ላይ ነው ፋሚሊ ያረፈችው።
ከዛ በኋላ የጀነራል ጠባይ እንዴት ነበር? ምን ይመስል ነበር ቤት ውስጥ?
አዎ ያዝን ነበር። ቀላል አይደለም 50 አመት አብሮ የኖር ባለቤት መለየት ከባድ ነው።
እውነት ነው።
እና ያው ለሱ በጣም እኔ ነበርኩ መቅደም የሚገባኝ የሚልባትም ጊዜ ነበረ። ግን ያው ብዙ ጊዜ ከጓደኞቹ ጋር ያሳልፋል። መጀመሪያ አካባቢ በጣም ይነጫነጭ ነበረ። በኋላ ላይ ግን እየለመደ በቃ ከመጫወት ከኛ ጋር እንደዚህ ያለ ጓደኞቹ ጋርም እቤት ይመጣሉ እነሱ ጋርም ይሄዳል። እንዲህ አይነት እንትኖች እያለ ነው እየረሳ የመጣው።
አንቺ ከእሳቸው አልተለየሽም በሙሉ በዘመንሽ እስከምታገቢም ወይም ታገባሽ በኋላ? ይቅርታ
አግብቼ 5 አመት ያህል እዛው አካባቢ ነበር የተከራየሁት። በኋላ ከልጆች መካከል አባባ ያው ማማ እንዳረፈች እሷ ቢቅርብ ስለሆነች ተረዳኛለች ብሎ እሷ ትግባ ሲል ያኔ እኔ ገባሁኝ። በቃ ከዛ በኋላ አብረነን ያው ድሮም አብረነን አዳሩን የተለያየ ነው።
አሁን ደግሞ ተቀለሽ ቅርባ ቸው ተጋባቸው ሆንሽላቸው?
አዎ።
በሚንቀሳቀሱበት ጊዜ ምን ነበር ባህሪያቸው? ቀድም እንደ ወታደርም ቆጣም ማለት ባለቤታቸው ደግሞ እናታቸው ካረፉ በኋላም የምንጫነጭ ቅሬታ ስሜት አለ ብለሽኛል።
እሱ የዋህ ነው። ለሰው የሚኖር ሰው ነው ማለት ይቻላል። እሱ ያው ከሚበላ ነገር ጥሬ ስጋ ይወድ ነበርና በቃ እሱ ይዞ ይመጣል።
እሱማ
በቃ እሱን ነገሮችን እና ምን ብዬ ልንገርህ እንጃ፣ የዋህ ነው በጣም። በቃ ለሰው የሚኖር ቤት መጥቶ ሬ ለትራንስፖርት አባባ ምንም የለህም እኮ ቆይ አይደለም ብሎ በቃ ለሰው የሚተርስ ሰው፣ ለሰው የሚኖር ሰው ነው።
ከምግብ ምን ይወዳሉ እንዳለልሽ እንግዲህ ጥሬ ስጋ ብለሽኛል። መጠጥ ውስጥ ጠጅ ነው
እንግዲህ መጠጥ ከማቆሙ በፊት ያው ጠጅ ይጠጣ ነበር። ያው ውስኪ ቪኖም እነዚህ ወይን ጠጅ ነው የሚባል እነሱ ነገሮች አክሱማይት ናም ይጠቀም ነበር።
ጥሩ። ከምግብ ምን ይወዳሉ ልልሽ ስል ነው አንቺ ጥሬ ስጋ ይወዳል ያልሽኝ። የሚጠበቅ ነው የሚገመት ነው። እናት የነበሩ ጊዜ ጀነራል ባህሪያቸው ምን ይመስላል?
እሷ ምንም ጥያቄ የለውም ባለሙያ ነበረች።
ኦ እሺ።
በጣም ብዙ ጊዜ ግብዣ ነበረ። እንግዲህ ባልና ሚስቱን የማይጋጭ የለም። አንዳንዴ ይኖራል እንጂ ወዲያው ነው የሚፈቱት። በፍቅር 50 አመት ማለት እንግዲህ ቀላል አይደለም። ብዙ ነገር ተቻችለው ብዙ ነገር ይዘው ነው እኛንም የሚያሳደጉን። ህይወቷ እንዳረፈ ለሱ ከባድ ነበር እስኪረሳው ድረስ። በጣም
ማን ነበር የሚሏቸው እናታችሁ?
እሷን እንግዲህ አስቴሬ ብሎ ነበር የሚጠራት።
ጥሩ ነው። ማማስ ነፍሳቸውን ይማርና ማን የሚሏቸው ነበር?
እንግዲህ ጃገማ ስላለች እሷም አንዳንዴ ያው እነሱ የሚጠራሩበት
አንዳንድ ጊዜም በትልቁ ልጅ ወይም በትልቋ ልጅ ስም መጠራት አለ። የከሌ አባት የከሌ ታባት ይባላል።
ልክ ነው።
በጣም አመሰግናለሁ ወይዘሮ ምህረት ጃጋማ ኬሎ።
እኔም አመሰግናለሁ። አስታውሳችሁ እንዲህ ለጠየቃችሁን እግዚአብሔር ይስጥልን። የቤተሰቡ ሁሉ ፊት በእነሱም ስም እግዚአብሔር ይስጥልን ብዬ እላለሁ።
ሁለቱንም እንግዶቻችንን የጀነራል ጃጋማ ኬሎን ሴት ልጅ ወይዘሮ ምህረት ጃጋማ ኬሎንና የቅርብ ጓደኛቸውን ብርጋዴር ጀነራል ዋሲሁን ንጋቱን ለጊዜያቸው እናመሰግናለን። የንጉሴ አክሊሉን መስኮት ልንከፍት ስንል
አንድ የሆላንድ አስተያየት ሰጪ እኔ ብቀርምስ አለን።
በንጉሴ የቀደመ ዝግጅት ላይ የሚሰጥ አስተያየት ነው ሲለን ደግሞ
በርግጥ ልናስቀድመው ወደድን። ንጉሴም መስኮቱን ገርበብ አድርጎ ያደመጠ ነው።
ሆላንድ ነው ዲያቆን ማነዘውላፍ ባላለው የዛሬው ራካባቢና 15 ቀን አካባቢ ያስተላለፋቸው ተምቻቸው ነበርና ጥያቄው ቅርሶችን በተመለከተ ነው። ከዛ አንፃር በጋዜጠኛሽ ቀረቡት ጥያቄዎችን እኔም የምጋራው ነኝ። በተለይ በደብረ ብርሃን ስላሴ ዙሪያ የተነሳውን በልማቱ ዘርፍ በሀገር እስከ ደረጃ በወቅቱ ዛው ስለነበርኩና ጉዳዩንም በቅርበት ስለማስተውሰው በነበረው ታውረድም ውስጥ ስላለፍኩኝ ነው ሀሳብ መስጠት የፈለኩት። እንደ ምክንያትነት የቀረቡት ሁለት ነጥቦች ቅርሱን አያፈዘውም ወይ የቅርሱን መጣየቱን ወይንም መግነኑን አያደበዝዘውም ወይ እንደዚህ ያሉ ሁኔታዎች የሚል ጥያቄ ነው የቀረበው። በእኔ በኩል የምጋራው ስጋት ነው እየታየም ያለ ነው። የቀረበው ምክንያት በእውነቱ ውሃ የሚያነሳ ሆኖ አልተሰማኝም። በእኔ በኩል ጥላ ከመዘግዘግ ለመዳንና ከችግር ለመውጣት መሰረታዊ መፍትሄው ህንፃ መገንባት ነው ብዬ አላምንም። በዘመነ ደርግ አይተነዋል፣ የተገነቡ ህንፃዎች ቤተክርስቲያኒቱን ከችግር አላዳኗትም። ድሃው ምዕመን ነው ቤተክርስቲያኒቱን በጊዜ የታደጋት። ይሄ እንደ ምክንያትነት ሊቀርብ አይችልም። ከዛ ውጪ በጫካም የተሸፈነ ነው ህንፃ ይሻላል ከጫካ የሚል በአጣም በመግለጽ በምሳሌነት የተነሳ ነገር አለ። እሱም ቢሆን የአካባቢ አየር ንብረትን ከመጠበቅና ከተፈጥሮ ሀብት አንፃር አባቶቻችን ቤተክርስቲያንን አብረው ሲተክሉ አስቀድመው እንደውም አጸድ ነው የሚተክሉት። እንደውም ከአባባሉ ጭምር አጸድ የሌለው ደብር ፍህም የሌለው መምህር እየተባለ በቤተክርስቲያን በጣም ትኩረት ከሚሰጣቸው ነገሮች አንዱ ነውና በእነኚህ ምክንያቶች ታሪክን የሚያደበዝዝ ስራ ልማት ወይስ ጥፋት የሚል ጥያቄ ነው ጭንቅላቴ ውስጥ የሚፈጥረው። አስተውሎ ላላየው ልማት ነው፣ በአይምሮ በቅጥነት ለተመለከተው ግን ልማት መሰል ጥፋት ነው ብዬ ነው ማምነው እኔ በግሌ። ይህንንም ስል ያለ ምክንያት አይደለም። ደብረ ብርሃን ስላሴ ለምሳሌ ያለ በአሁኑ ወቅት ሙሉ ለሙሉ ያ መልካም ገጽታውን አጥቶ እሱነቱ ተቀይሯል። አንድ አመት ያላነሰ ሙግት የተካሄደበት ነው። በወቅቱ የመንበረ ፓትርያርክ ጠቅላይ ስራ አስኪያጁ ታግዶም ነበር። በውስጥ ለውስጥ አካሄድ በተበላሽ አካሄድ ነው ወደ ግንባታ እንዲኬት የተደረገው። የአጤ ዘርዓ ያዕቆብ አደባባይ ቢሆን በእውነቱ ጣሊያን እንኳ ኳስ ለመጫወት የማህበረ ካህናቱን ፈቃድ ጠይቆ ኳስ እንደተጫወተበት የሚነገርለት ያ ታሪካዊ ቦታ ዛሬ እሱነቱን አጥቶ እንዲበላሽ ተደርጓል። ከሆቴል ግንባታ ለማትረፍ ከዘጠኝ አመት ያላነሰ ትግልና ዋጋ ተከፍሎበታል። አሁን ደግሞ ተመልሶ ወደ ቤተ ክርስቲያኒቱ ከገባ በኋላ በአግባቡና በቅጡ ለመያዝ ባለመቻል መልኩን እንዲስት ተደርጓልና እነኚህ ነገሮች ሳይ ስመለከት የተነሳው ሀሳብ ላይ ሀሳብ ለመስጠት ስላነሳሳኝ ስላስገደደኝ ነው። በቤተ ክርስቲያን አካባቢ ትምህርት ቤቶች መሰራት አለባቸው። አዎ፣ ቤተ ክርስቲያኒቱ መጀመሪያና ቀዳሚ አላማዋ ነው። ግን መሰረታዊውንና መንፈሳዊውን አላማ በማያበላሽ መልኩ፣ በጊዜያዊ ጉዳይ ዘላቂና ቋሚውን አላማ በማይነካ መልኩ ነው መሰራት ያለበት ብዬ ማምነው። አባቶቻችን የጸሎት ቦታ እንደሚያስፈልግ አውቀው ነው አጸዶችን የተከሉት። ያንን እየነቀልን አጥም እያፈለስን በጊዜያዊ ስሜትና ጥቅም ላይ ትኩረት አድርገን የምንሄድባቸው አካሄዶች ትውልድን የሚጎዱ፣ ታሪክን የሚያዛቡ፣ ወቀሳንም የሚያስከትሉ ይሆናሉ የሚል ጭንቅና ስጋት አለኝ። እድሉን ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።
ዲያቆን ማን ያዘዋል አበበን እናመሰግናለን።
እንዲህ ፕሮግራም አድምጦ አስተያየት መስጠት የምናበረታታውም ነው። በዚህም ሆነ በሌሎች ፕሮግራሞቻችን ላይ ተሳተፉ እንላለን።
አሁን በርግጥ መስኮቱ ወለል ብሎ ሊከፈት ነው።
ንጉሴ አክሊሉ ስለ ዝግጅቱ ስንጠይቀው ታዲያ እንዲህ አለን።
አህያ ቅኔ ተዘርፎላታል፣ ስንኞች ተቋጥረውላታል ብሎ
ይዘፈንላት አይዘፈንላት ግን እንጃ ነው ያለን።
ሌላም ያነሳል ስለ አህያ ብላከልን በዛሬው ዝግጅቱ።
ሲራክ የሚባል የቅኔ መምህር ወሎ ዋርላ ደላንታ ውስጥ ነበር። ደሞዙ 30 ብር ነው። እንዲህ አለ ሲቀኝ አድግ ወላህን እንዛያወጹ ስሳ አያና ላም ሲሸጡ 60 ብር ሲያወጡ ሲራክ አምላከ ዋርላ ተሰይጠለ 30 የዋርላው አምላክ ሲራክ ግን ለ30 ብር ተሸጠ። ጌታ በ30 ብር ተሸጠ ስንላል ነበርም እንዴ ሰሞኑን እንደዚህ ብሎ ተቀይቶ ነበር ለማለት ነው።
ድሮ ድሮ በከተማችን ምን ይወራል ህዝቡ ምን ይላል ከምናየውና ከምንሰማው የሚሉ የሬዲዮ ፕሮግራሞች ነበሩ። አሉላና አዲሱ የዛሬ 15 ቀን ያያርድን በተመለከተ አንድ ፕሮግራም አቅርባችሁ ነበር። እኔ ደግሞ ዛሬ አያን በግጥም በቅኔና በቁም ነገር አዘል ቀልድ ላነሳሳት ወደድሁ። አዳምጡኝ። በግጥም ስራው በጣም ይታወቅ የነበረው መምህር ተስፋዬ ብርሃኑ ከሰውም ሰው አለ ከአህያም ደህና አህያ ልባም ብርቱ ነው ተብሎ የሚቀርብለት እርጥብ ጓያ ብሎ መቅጠሙ ትዝ ይለኛል። ኢትዮጵያ ፕሬስ ድርጅት ውስጥ መንግስቱ ገዳሙ የሚባል ጋዜጠኛ ነበር። ኋላ ላይ ኢትዮጵያ ሬዲዮ አየው ነበር። መንግስቱ ገዳሙ ያህያ ምስል ባለበት ልባስ ከማናንሽ የሚል መጽሐፍ አሳትሞ ለንባብ ማብቃቱን አስታውሳለሁ። በመጽሐፉ ላይ ያለው ምስል አህያዋ ለሰው በእግሯ ሰላምታ ስትሰጥ ነው የሚያሳየው። ከማናንሽ ማን ከማን ያንሳል ማን ከማን ይበልጣል ለማለት ነበር። አህያ እንዲህ ብዙ የምታጫውተናት። የእርሻ ሰብል ገበያ ድርጅት የሚባል በደርግ ዘመን ነበር። ለቀበሌ ነዋሪዎች በራሽን መልክ ጤፉ፣ ስንዴው፣ በቆሎ፣ ስኳሩ፣ ቡናው በሚሰጥበት ጊዜ እርሻ ሰብል ገበያ ድርጅት ዋናው ሚና ይጫወታል። የድርጅቱ ሰራተኞች ያው እንደማንኛውም የቀበሌ ነዋሪ ናቸውና እነሱም እንግዲህ ከሰብሉ ይወስዳሉ ይጠቀማሉ። ሰው ግን ያማል ለራሳቸው ያደላሉ ለራሳቸው ብዙ ይወስዳሉ ይላል። ይህን በተመለከተ ዳምጤ በረደድ ይባሉ የነበሩ የድርጅቱን ስራ አስኪያጅ ረንዲት ታማላችሁ ብላቸው ደግ ልጅ ደግ ልጅ የደግ ዝርያ የተጫነችውን አትበላም አህያ ይባላል ምን እንድልህ ፈልገህ ነው ብለው እንደመለሱኝ ትዝ ይለኛል። መቼም ቢያብሉት ጽድቅ የለውም። ቀዳማዊ ኃይለ ሥላሴ በዘመናቸው ተማሪዎችን በየትምህርት ቤታቸው ይሄዱ ይጎበኙ ነበር። አንዳንዱ ትምህርት ቤት አዳሪ ቦርዲንግ ስኩል ስለነበረ ምግባቸውን ሁሉ ያዩ ይመለከቱ ይቆጣጠሩ ነበር። ይህን ደጋግሞ ያስተዋለ ያ ቀን ያዋቂ ቀርንስ ለአደርሳ እስከታወጽ እድግት ይትሙት ንጉሥነ ኃይለ ሥላሴ ዘራ ዳዊት አንተ የዳዊት ዘር ቀዳማዊ ኃይለ ሥላሴ አህያ ቀንድ እስክታወጣ ድረስ አትሙትብን ብሎ ዘርፎላቸው ተቀኝቶላቸው ነበር ይበል። በ1970ዎቹ መጀመሪያ አካባቢ የጎንደር ከተማ ህዝብ የመጠጥ ውሃ ችግር አለበት ተብሎ ወደ ጎንደር ሄደን ነበር። ትልቅ ባዛር ተዘጋጅተው አቶ ባሉ ግርማ አብሮን ነበር። ተረፈ ወልዴ የሚባሉ ሰው ደግሞ ከኢትዮጵያ ዜና አገልግሎት እዚያ ላይ የደርጋ ባሉን መቶ አለቃ አክሊሉ በላይነህን አገኘዋቸውና እንደው እስቲ እንደው ጎንደር ውስጥ ካለ አዲስ ነገር ፈገግ የሚያሰኝ አጫውቱኝ አልኳቸው። መቶ አለቃ አክሊሉ በላይነህ ድሮ ድሮ የጽህፈት መሳሪያዎችን የትምህርት መሳሪያዎችን ከትምህርት ሚኒስቴርም ሆነ ለምሳሌ ከትግራይ ጎንደር ከጎንደር ወደ ትግራይ ያመላልሱ የነበሩ አህዮች የጋማ ከብቶች ነበሩ። አንዲት አህያ የራሷ መለያ ቁጥር አላት። እንዳጋጣሚ መንገድ ላይ ትሞታለች፣ ሪፖርት ይደረጋል። ያንን ሪፖርት ይዞ ጎንደር ያለው ለአዲስ አበባው ትምህርት ሚኒስቴር በዚህ ቁጥር የተመዘገበችው አህያ በሞት የተለየች ስለሆነ ለሷ የተመደበው ራሽን ከሚቀጥለው ወር ጀምሮ እንዳይላክ ብሎ ይጽፋል። የትምህርት ሚኒስቴር ባለስልጣኑም ደብዳቤውን ካነበቡ በኋላ እባክህ አህያዋ እንዴት እንደሞተችና ለምን እንደሞተች የሞተችበትን ምክንያት ገልጸህ መልስ ስጠን ማብራሪያ ስጠን ብለው እንደገና ወደ ጎንደር ይልካሉ። ጎንደሮች ያው እንደምናውቃቸው ብልሆች አዋቂዎች ናቸውና የተከበሩ ባለስልጣን አህያዋ እንዴት እንደሞተች ያልተናገረች እኛም ያልጠየቅናት መሆኑን በትትና እንገልጻለን ብሎ መለሰ። ይህንን ፋይል ውስጥ አይቻለሁ ብለው ፈገግ አሰኝተውኛል። እናንተስ? ኢህአዴግ አዲስ አበባ ሲገባ ደሳለኝ የሚባል አህያ እንደነበረው ሲነገር ቆይቷል። የብሔራዊ ሎተሪ አስተዳደር ድርጅት እኔም ስሰራበት የቆየሁት የማስታወቂያ ክፍሉ ባልደረባ የነበረች አንዲት አህያ ነበረች። የዚያች አህያ አዛዥ አንጋፋው የማስታወቂያ ሰው የአንበሳ ማስታወቂያ ድርጅቱ ውብሸት ወርቃለማው ነበሩ። የወረራሽን ነበራት ቀለብ ደሞስ ለዛ ተነባቢነት በነበረው በጳውሎስ ጆኞ የአዲስ ዘመን ጋዜጣ አንድ ጥያቄ ያለኝ አምድ ላይ ለመሆኑ ይቺ በብሔራዊ ሎተሪ አስተዳደር የተነዳች መላፒያሳን አራዳን ከተማውን ሁሉ ምታዳርሳ ህያ የት ክፍል ሰራተኛ ነች ተብሎ ቢጠየቅ የብሔራዊ ሎተሪ የማስታወቂያው ክፍል ባልደረባ ነች ብሎ እንደመለሰ አንብበናል። ዛሬም ቢሆን አዋሪ አካባቢ ያያ ማሰሪያ ጠጅ ቤት የሚባል አለ። አያ የሷ ጉዳይ ተነስተ ይነህል ካጫወተችን የዛሬን ፕሮግራሜን በዚሁ ላጠቃል። ደናው ነው
በነገራችን ላይ አድማጮቻችን
ተክታችሁ ጻፉልን ደውሉልን
ስልክ ለሚቀናችሁ 2022059942 የውስጥ መስመር 14 ደውሉ።
ኢሜይልም horn@voanews.com ብላችሁ ትልካላችሁ።
ደብዳቤም ለሚቀናችሁ ጣፉልን ደብዳቤ ስደዱልን።
አሁን ወደ ማጠናቀቁልን ሄር ነው
በጀመር ነው የማናምንሽ ዲቦ ስንት ነው መስናበት
ማጠቃለያ ዜና ሰምተን ተሰናበት። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ዛሬ ጅቡቲን ጎብኝተዋል። በአፍሪካ ሀገር ብቸኛው የሆነው የዩናይትድ ስቴትስ ወታደራዊ ሰፈር ጦር ሰፈር ትንሽቱ የምስራቅ አፍሪካ ሀገር ነው የሚገኘው። መከላከያ ሚኒስትሩ ዛሬ ካምፕ ለሞኒየር ከገቡ በኋላ በመቀጠል ከጅቡቲው ፕሬዝዳንትና ከመከላከያ ሚኒስትሩ ጋር ተገናኝተው ተወያይተዋል። ሶማሊያ ጋልጋላ ከተማ ውስጥ 9 ወታደሮች ይጓዙበት የነበረውን ተሽከርካሪ ኢላማ አድርጎ መንገድ ዳር በተቀበረ ፈንጂ ሲገደሉ ሌሎች 5 ደግሞ መቁሰላቸው ተነግሯል። ሰሜን ኮሪያ አንድ ሌላ የዩናይትድ ስቴትስ ዜጋን አሰረች ተባለ። በ50ዎቹ የድሜ ክልል ውስጥ ያሉት ፕሮፌሰር የሄዱት ለማስተማርና ስለርዳታ እንቅስቃሴዎች ለመወያየት ነበር ተብሏል። ቶኒ ኪም በኮሪያ ስማቸው ኪም ሳንግ ዱንግ ተብለው የሚታወቁት ሰው አርብ ፒዮንግያንግ አውሮፕላን ጣቢያ ሲደርሱ መያዛቸውን ነው የደቡብ ኮሪያ የዜና አገልግሎት የገለጸው።
የአሜሪካ ድምጽ ራዲዮ ዘወትር ቅዳሜና እሁድ በ1922 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ አበቃ።
ነገ ሰኞ ከምሽት 3 ሰዓት ላይ በመደበኛው ስርጭት መልሰን እስከምንገናኝ
ከአቀናባሪያችን ንጉሱ ታምሬ ጋር
ፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበና
እኔም አሉላ ከበደ በዚህ እንሰናበታለን። ሰላም፣
በደህና እደሩ።
This program has come to you from the Voice of America, Washington.